The Voice of America.
ተለያየ አመለካከትና ዝርያ ያላቸውን የህብረተሰብ ክፍሎች ወደ ምርጫው ማምጣት የፖለቲካ ፓርቲዎችና እጩ ፖለቲከኞች ፍላጎትና የዘወትር ፈተናም ነው። በዚህ ዙሪያ የቪኦኤዋ ዘጋቢ ካሮል ገንስበርግ የሚከተለውን ዘገባ አዘጋጅታለች። ደረጀ ደስታ በዘንድሮ የምርጫ ውድድር ተሳታፊ የሆኑ ትውልደ ኢትዮጵያውያንና ኤርትራውያንን እጩዎች በማከል እንደሚከተለው ይዞት ቀርቧል።
ዛሬ በመካሄድ ላይ ባለው ምርጫ በሁለት ፕሬዝደንቶች መካከል የሚደረገው ፉክክር ከፍተኛ ግምት ይሰጠው እንጂ ሁለቱንም ምክር ቤቶች ጨምሮ በየደረጃው ባሉት ምክር ቤቶችም የተወካዮች የምርጫ ውድድሮች ይካሄዳሉ። በእነዚህ ምርጫዎች ትውልደ ኢትዮጵያውያንም ይሳተፋሉ። ከነዚህ መካከል በኔቫዳ ላስ ቬጋስ አሌክዛንደር አሰፋ 42ኛው ዲስትሪክት ወይም ወረዳን በመወከል ለዲሞክራቲክ ፓርቲ በድጋሚ ይወዳደራሉ። ሳምራ ብሩክ እንዲሁ በኒውዮርክ አልባኒ 55ኛው ዲስትሪክት ወረዳ የምክር ቤት አባልነት ለመወዳደር ቀርበዋል። ኢትዮጵያዊት አሜሪካዊው ጀሚላ ማሜም ለሴንት ፖል ሚኒሶታ ትምህርት ቤት ቦርድ ይወዳደራሉ። ከትውልድ ኤርትራውያንም እንዲሁ ሜሮን ስመዳር ለኦክላንድ ከተማ ምክር ቤት ካውንስል እጩ ሆነው ቀርበዋል። በዚህ ዘገባ የተካተተውም ሪፖርት ከዚህ ጋር የተያያዘ ነው። የተቀየረ ያለው የአሜሪካ ማህበረሰብ ስብጥር የፖለቲካ ፓርቲዎች የተለያዩ የማህበረሰብ አባላትን በእጩነት መልምለው ወደ ፓርቲያቸው እንዲያመጡ ግፊት ያሳደረባቸው ይመስላል። ይህ አዳዲስ አሜሪካውያን ዜጎችንም ይጨምራል። ከፋየር ሃውስ ስትራቴጂ የሪፐብሊካን ስትራቴጂስት አሌክስ ካነንት እንዲህ ይላሉ።
Well, it's been a priority for both parties, including the Republican Party, for a long time. I was the press secretary at the Republican National Committee in 2008, and it was a priority then. It's still a priority right now. Obviously,
እንግዲህ ይህ ነገር Republican Party-ን ጨምሮ ለሁለቱም እጩ ተወዳዳሪው ከማህበረሰቡ የመጣ ቢሆን ይመረጣል። ምክንያቱም ምርጫውን የሚመርጠው እርሱ ነው። ስለዚህ ያ ማለት ጥቁር እጩዎችንም መመልመልን ይጨምራል።
ችግሩ ግን ተስፋ ያላቸው ፖለቲከኞች ለምርጫው ውድድር የሚቀርቡት እንዴት ነው የሚለው ነው። ለምሳሌ ከአራት ዓመት በፊት ዳቪሻ ጆንሰን የመጀመሪያው የሁለተኛና ሶስተኛ ትውልድ የሆኑ አፍሪካ አሜሪካውያንን የምርጫ ተወዳዳሪ እጩዎች የሚያማክር የአማካሪ ድርጅት በአትላንታ ጆርጂያ አቋቁሞ ነበር። እንዲህ ብለዋል ስለ ልምዳቸው።
I started out my company in Gwinnett County, which is where the largest one of the largest populations of Africans are. So I realized I needed to create
ድርጅቴን በጊነት ካውንቲ በማቋቋም የጀመርኩት። ብዙ አፍሪካውያን በዛ ይገኛሉ። እነሱ በፖለቲካው ምክር ወይም ስልጠና የሚያገኙበትን የሚማሩበትን እድሎችና ሁኔታዎችን ማመቻቸት የሚያስፈልግ መሆኑን ተገነዘብኩ። ስለዚህ እኔ ራሴ የፖለቲካ ስልጠና ወደሚሰጡ የተለያዩ ተቋማት በመሄድ በፖለቲካው ዓለም በመግባትና በምርጫው ሂደት ለመሳተፍ ምን ምን ዕውቀትና ስልጠናዎች እንደሚያስፈልጉ መማር ቻልኩ። ልምዱ ካላቸው ሰዎችም በቀጥታ ብዙ ነገር አገኘሁ።
ስልጠና በጣም አስፈላጊ ነገር መሆኑን በኮሎራዶ የተወካዮች ምክር ቤት እጩ ናኩያታ ሪክስ ይስማማሉ። ከተለያዩ ድርጅቶች የምክር እርዳታ እንዳገኙም ይናገራሉ። ከነዚህ ውስጥ ኒው አሜሪካን ሊደርስ የሚለውና ያደገ የሚገኘው ገለልተኛው ተቋም አንዱ ሲሆን ዲሞክራቲክ ፓርቲን ወክለው የሚወዳደሩ ሴቶችን በማነጽ ያዘጋጃል። ሪክስ እንዲህ ይላሉ።
They taught us how to raise money, how to present yourself, how to come up with your stump speech, and all of these things are important so that when you're out there you're taken seriously.
እንዴት አድርገን ገንዘብ ማሰባሰብ እንደምንችል አስተማሩን። ራሳችንን እንዴት አድርገን መግለጽ እንደምንችል፣ የሚደመጥ ድንቅ ንግግር እንዴት አድርገን ማሰማት እንደምንችልም አሰለጠኑን። እነዚህ ነገሮች በጣም አስፈላጊ ናቸው። ስለዚህ ለጉዳዩ ትኩረት እንድንሰጠው ያደርገናል። ሰዎችን ያደምጡናል።
ሪክስ በላይቤሪያው የተነሳውን ወታደራዊ መፈንቅለ መንግስት ተከትሎ የተነሳውን አመጽ ሸሽተው ከቤተሰቦቻቸው ጋር ወደ አሜሪካ ሲመጡ ገና ታዳጊ ሴት ልጅ ነበሩ። ዛሬ ግን እንደ አነስተኛ ንግድ ባለቤት ልጇን ብቻዋን እንደምታሳድግ ስደተኛ እናት በመሆን በዴንቨር አሮራ አካባቢ እንደሳቸው ያሉ ተመሳሳይ ሴቶች ለድምጽ ለመሆን እጩ ተወዳዳሪ ሆነው ቀርበዋል። እንዲህ ብለዋል ሪክስ።
It's a very diverse community. One out of every 5 persons will say that they are from another country, whether they are from, you know, China or Burma or
በጣም የተቀያየጠ ማህበረሰብ ነው። ከአምስት ሰው አንዱ ከሌላ ሀገር የመጣ መሆኑን ይናገራል። ከቻይና ይሁን በርማ ወይም ደቡብ አሜሪካም ሆነ አፍሪካ ልዩነት የለው ብቻ ሁላችንም ከተለያዩ ቦታዎች ነው የመጣነው።
ለዩናይትድ ስቴትስ አዲስ ፊት የሆኑ አዲስ መጠጮች የምርጫ ዘመቻ ሲያካሂዱ መንገዱ አቀበት እንደሚሆንባቸው መገመት ይቻላል።
Which is one of the huge strengths of Africans is they have people power. The number one thing outside of money is that you have to have support.
የአፍሪካውያን አንዱ ጥንካሬ የህዝብ ኃይል አላቸው። ከገንዘብ ውጪ ያለው አንዱ ነገር የህዝብ ድጋፍ ነው። ያ ድጋፍ ከዩናይትድ ስቴትስ ብቻ የሚገኝ ላይሆን ይችላል። ለምሳሌ አገር ቤት ወይም አፍሪካ ውስጥ ያሉ ሰዎች ስማ፣ ሜሪላንድ የሚኖር አንድ ያጎቴ ልጅ አለ፣ ቴክሳስም ማውቃቸው ሰዎች አሉ ይላል። ስለዚህ ካደገው የስልክ ቋት ተጨማሪ ሰዎችን አገኘህ ማለት ነው። አሁን እንዳንተ ሆኖ የቴክስት መልእክት የሚልኩ ሰዎች ይኖርሃል። ያ ማለት በምርጫውም ቀን ድምጽ ሊሰጡ የሚችሉ ሰዎች አሉ ማለት ነው።
በምርጫው ቀን ውጤቱ ምንም ይሁን ምን የፖለቲካ ስልጣን የሚያስፈልጋውት መኖሩ በራሱ ለወደፊቱ ምርጫ የሚረዳ ይሆናል።